ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በጌታ የተወደዳችሁ አድማጮቻችን እንደምን አመሻችሁ። ለሰላሳ ደቂቃዎች አብሯችሁ የሚዘልቀው የዕለቱ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ዛሬ ያለውን ዝግጅቱን ይሄው ይዞላችሁ ቀርቧል። በሚኖረን ክፍለ ጊዜ ዝማሬና ጸሎት አቅርበን ቀጥታ ወደ ጥናታችን እናልፋለን። እስከ ዝግጅታችን ፍጻሜ ከኛ ጋር እንደምትሆኑ ተስፋ እያደረግን ይህንን ዝማሬ አስቀድመን እንጋብዛችኋለን።
I'm telling you.
ከነ ልቤን እግዚአብሔር ስለዚህ ዝማሪያቸው አብዝቶ ይባርካቸው እንላለን። ይህንን ጥዑም ዜማ በልባቸው ያሳደረ ጌታ ታላቅ ነውና ሊመሰገን ይገባል። እናመስግን። እግዚአብሔር አባታችንና አምላካችን ሆይ ይህንን የመሰለ መንፈስ በውስጣችን የጨመርከው አንተ ነህ። እግዚአብሔር ሆይ እንድናመልክህ እንድንገዛልህ ያደረከን አንተ ነህ። በፍቅር እነሆ ተንከባክበ በልጅህ በጌታ በኢየሱስ ክርስቶስ ሞት በኩል እኛን ዋይተን ከዓለም ጌታዬ ሆይ የለየህን አንተ ነህ። ጌታ ሆይ ስለዚህም ሁሉ እጅግ አድርገን እናመሰግንሃለን። ባለፉት ቀናት ሁሉ አቤቱ አምላካችን ሆይ በነበርንበት ስፍራ እግሮቻችን በረገጡበትና እኛ በገባንበትም ስፍራ ሁሉ አንተ ከኛ ጋር ነበርክ። ቤታችንን ቤተሰባችንን ያለንን የጨበጥነውን ነገር ሁሉ እግዚአብሔር ሆይ ባርከልናልና እጅግ አድርገን እናመሰግንሃለን። አቤቱ አምላካችን ሆይ በዚህ ጊዜ ደግሞ ያላረፈች የምትቅበዘበዝ እነሆኝ መፍቴ ያጣች ነፍስ በዚህች ሰዓት ካለች እግዚአብሔር ሆይ እኛን ባሳረፍክበት መንፈስና ኃይል እንድትገናኛት በዚህች ሰዓት እንጸልያለን። አቤቱ ጌታችን ሆይ እነሆ አሁንም የከበረውን ስምህን ጌታ ሆይ እንጠራለን። ማድረግ ትችላለህ፣ ማከናወን ትችላለህ። አንዳች የሚከለክል ምንም ነገር የለም። ለፈቃደኛ ልብ አንተ ትገለጣለህ። ልዑል ሆይ አንተን ሽታ በዚህች ሰዓት በራዲዮን ዙሪያ የቀረበች ነፍስ ካለች እግዚአብሔር ሆይ በታላቅ ባርኮት እንድትገናኛት እኔ ባሪያህ እጸልያለሁ። በዚህ ጊዜ ደግሞ ልንሰማ ያለነውን ቃልህን እግዚአብሔር ሆይ ባርክልን፣ ጊዜውንና ሰዓቱንም ሁሉ ባርክልን። በጌታችንና በመድኃኒታችን ኢየሱስ ክርስቶስ ያው ስም ስትል ስማን። አሜን። አድማጮች ባለፈው ክፍለ ጊዜ ጥናታችን ከምዕራፍ 20 እና 21 የተመለከትነው ከሁለተኛ ሳሙኤል ማለቴ ነው በዳዊት ላይ የተነሳ ሌላ አመጽና ብቀላ፣ በመንግስቱ ውስጥ የተከሰተው ራብ፣ እንዲሁም ከፍልስጤማውያን ጋር የተደረገውን ውጊያ ነበር። በዛሬውም ክፍለ ጊዜ እንግዲህ ባለፈው ቃል እንደገባሁላችሁ ምዕራፍ 22ን ይዤላችሁ ቀርቤያለሁ። በዚህ ክፍለ ጊዜ ስለ እግዚአብሔር ማዳን የቀረበን የዳዊትን ዝማሬ ነው አብረን የምንመለከተው። እስቲ አስቀድማችሁ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና ሁለተኛ ሳሙኤል ምዕራፍ 22 ቁጥር 1ን ተመልከቱ። ሁለተኛ ሳሙኤል ምዕራፍ 22 ቁጥር 1ን ይመለከቷል። ወዳጆች ቀደም ብዬ እንደነገርኳችሁ ይህ ክፍል የሚያወራው ስለ እግዚአብሔር ማዳን የቀረበ የዳዊትን ዝማሬ ነው። ምዕራፍ 22 እግዚአብሔር ከጠላቶቹ ካዳነው በኋላ ዳዊት ለእግዚአብሔር ያቀረበው ዝማሬ ነው የምንመለከተው። ይህ ምዕራፍ በይዘቱ ከመዝሙር 18 ጋር ተመሳሳይ ነው። እስቲ ቁጥር 1ን እንመልከተው። ዳዊትም እግዚአብሔር ከሳኦል እጅና ከጠላቶቹ እጅ ሁሉ ባዳነው ቀን የዚህን ቅኔ ቃል ለእግዚአብሔር ተናገረ ይላል። ይህ ራሱ ዳዊት የደረሰው መዝሙር ነው። ይህን መዝሙር የደረሰው ምናልባት በእድሜው መጨረሻ ላይ ሳይሆን እንደማይቀር ይታመናል። ወደ ኋላ ዞር ብሎ ሲመለከት የእግዚአብሔር እጅ እንዴት እንደ ተንቀሳቀሰና እርሱንም ከጠላቶቹ አድኖ ለሽምግልና እንዳደረሰው ያስባል ያሰላስላልም። ግሩም የእግዚአብሔር እጅ እንዲሁም የበረታች የእግዚአብሔርን ክንድ ያስባል። መዝሙር 23ን የደረሰውም በዚህ ጊዜ ሳይሆን እንደማይቀር አስባለሁ። ምክንያቱም በዘመኑ ሁሉ የእግዚአብሔርን እረኝነት ስላየ እግዚአብሔር እረኛዬ ነው ለማለት ይችላል። ሐዋርያው ጳውሎስ ደግሞ በእናንተ መልካምን ሥራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁና ይላል። ፊልጵስዩስ ምዕራፍ 1 ቁጥር 6ን ይመለከቷል። ፊልጵስዩስ ምዕራፍ 1 ቁጥር 6ን መመልከት ይቻላል። ወዳጅ እግዚአብሔር እስከዚህች ሰዓት ድረስ አንተንም እኔንም አድርሶናል። ታዲያ ለምን ብሎ ይጥልሃል? ለምን በዚህን ጊዜ ትተክዛለህ? ስለ ነገውስ ለምን ታስባለህ? ባለፈው ህይወቱ ያደረገለት ጥንቃቄ ለወደፊቱ ህይወቱ ዋስትና ሊሆነው እንደሚችል ለዳዊት የልብ ልብ ሰጥቶታል። እግዚአብሔር ይመስገን። አንተንም ሆነ እኔን በዚህች ሰዓት እግዚአብሔር ልባችንን በደስታና በድፍረት ይሞላል። ስለ ነገው ማሰብና መጨነቅ የለብንም። እግዚአብሔር ከክፉዎችና ከጠላቶቻችን እጅ ይታደገናል። ጌታ ታላቅ ነው አይደለም እንዴ? እግዚአብሔር ይመስገን። እስቲ አሁን ከቁጥር 2 እስከ 3 ያለውን ደግሞ እንመልከት። እንዲህም አለ፣ እግዚአብሔር አለቴ አምባዬ መድኃኒቴ ነው፣ እግዚአብሔር ጠባቂዬ ነው፣ በርሱም እታመናለሁ። ጋሻዬና የረድኤቴ ቀንድ፣ መጠጊያዬና መሸሸጊያዬ፣ መድኃኒቴ ሆይ ከግፍ እስራት አድነኛለህ ይላል። እግዚአብሔር አለቴ አለት አስተማማኝ መሰረት ነው ወዳጆቼ። ክርስቶስ የደህንነታችን አለት ነው። በርሱ ተማምነን እናርፋለን። በቃ እግዚአብሔር አምባዬ ማለቱ ደግሞ መሸሸጊያዬ ማለቱ ነው። መድኃኒቴ ወይም አዳኜ ነው። እግዚአብሔር ከፈተናና ከመከራችን ሁላችንንም ያድነናል። ብቻ ታመኑ። እግዚአብሔር አለቴ ብቻ ሳይሆን ያለቴ አምላክ ማለትም የደህንነቴ አለት ጭምር ነው ማለት ነው። እምነቴ ያረፈው ወዳጆቼ በርሱ ነው። በርሱም እታመናለሁ። እርሱ ከጠላት ይታደገኛል። እግዚአብሔር ይክበር ይመስገን። እርሱ የደህንነቴ ቀንድ ነው። ለደህንነቴ በርሱ እታመናለሁ። እርሱ ከግፍ ሥራ ይታደገኛል። ልድገመው፣ እርሱ ከግፍ ሥራ ይታደገኛል። በአሁኑ ጊዜ ወዳጆቼ ሆይ ሰዎች ራእይ የላቸውም። አስተውሉ፣ በአሁኑ ጊዜ እኔ እንደማምነው ሰዎች ራእይ የላቸውም። ብዙ ነገር የሚሰራው በኮምፒውተር ነው። ዘመን አመጣሹ መሳሪያ ማለቴ ነው። 2 እና 2 = 4 መሆኑን እናውቃለን። ምንም አዲስ ነገር የለም። ወዳጆቼ እውነቱን ልንገራችሁና እግዚአብሔር በሕይወታችን ስፍራ ከሌለው ደግሞ ሕይወት በጣም አሰልቺ ነው የሚሆንብን። ዳዊት በማንኛውም የሕይወት ልምምዱ እግዚአብሔር የነበረውን ስፍራ አልዘነጋም። መዝሙሮቹና ቅኔዎቹ ከዓለም ታላላቅ ስነ ጽሑፍ አንዱ ለመሆን በቅተዋል። አለፍ ብዬ ከቁጥር 36 አንዱን ክፍል አንብብላችሁ። እንዲህ ይላል፣ የማዳንህንም ጋሻ ሰጠኸኝ፣ ተግሣጽህም አሳደገኝ ይላል። ዳዊት ወዳጆቼ ያልተገራና ጠንካራ ሰው ነበር። እግዚአብሔር ስለ ወደደውና ከእርሱም ጋር ስለ ነበር ግን ረጋ ያለና ጭምት ለመሆን በቅቷል። ተግሣጽህ አሳደገኝ ይላል። እኔና እናንተም የእግዚአብሔር ተግሣጽ ያስፈልገናል። ዛሬ በዚህ በምንኖርበት ዘመን ለሕይወታችን እግዚአብሔር ምንኛ ያስፈልገን ይሆን? በኑሯችን፣ በአገልግሎታችን፣ በትምህርት ቤታችን፣ በመስሪያ ቤታችን፣ ብቻ እግሮቻችን በረገጡበት ስፍራ እግዚአብሔር ያስፈልገናል። ወዳጆቼ እውነቴን ነው የምላችሁ፣ ሰው እግዚአብሔር ከሕይወቱ ከጎደለ ኑሮው ያልተሳካለት ባዶ ይሆናል ማለት ነው። የዳዊት ዝማሪዎች ውብ ናቸው። ልብን ያነሳሳሉ፣ ያነቃቃሉ። ይህ መዝሙር ደግሞ ከእነዚህ ዝማሪዎች አንዱ ነው። ብዙ ወጣቶች ሁሉም ነገር በተሟላበት ቤተሰብ ያድጋሉ። ዛሬ ማለት ነው። ያን ሁሉ ነገር ትተው ግን በቦዘኔነት ለመኖር ቤታቸውን ጥለው ይፋንናሉ፣ ይሄዳሉ፣ ይጠፋሉ። ለምን እንደዚያ እንዳደረጉ ሲጠየቁ ደግሞ የራሴን ሕይወት ለመኖር ነው ይላሉ። ወገኖቼ ሕይወት የተመሠረተው በነገሮች ላይ አይደለም። ከእግዚአብሔር ጋር አንድነትና ኅብረት ሲኖረን ብቻ ነው ኖረናል ብለን አፋችንን ሞልተን መናገር የምንችለው። ዳዊት ያለፈበትን መንገድ ወደ ኋላ ዘወር ብሎ ከቃኘ በኋላ ነበር 2 ሳሙኤል ምዕራፍ 22ን የደረሰው። መዝሙር 23 ደግሞ ምን ያህል ውብና በሳል እንደሆነ ታውቃላችሁ። መዝሙሩ የተደረሰው በአንድ ምንም ልምምድ በሌለው ሕፃን አልነበረም። ሕይወት ማለት ምን ማለት እንደሆነ ገና አጣጥሞ ባላወቀ አንድ ተማሪ የተደረሰም አልነበረም። መዝሙር 23 ወዳጆቼ የተደረሰው በአንድ በድሜ የበሰለ ሽማግሌ ንጉስ ነበር። ወደ ኋላ ዞር ብሎ እግዚአብሔር ያደረገለትን ካስተዋለ በኋላ ነበር ይህን መዝሙር የጻፈው ዳዊት። ዳዊት ብዙ ነገር አይቷል። ይሁን እንጂ በመጨረሻ እግዚአብሔር እረኛዬ ነው ነበር ያለው። ይህ መዝሙር የሚደነቀው በስነ ጽሑፋዊ ሴቱ ወይም ዋጋው ብቻ አይደለም፣ የከበረና የላቀ ራእይን ሊሰጠን የሚችል መዝሙር ነው። አንድ ሰው ሁሉን ከሚችል አምላክ ጋር ስለነበረው ህብረትና አንድነት ይናገራል። እንዲህ አይነቱ ህብረትና አንድነት ለኛስ ምንኛ ያስፈልገን ይሆን? መልሱን ለናንተ ተውታለሁ። እንግዲህ በጌታ የተወደዳችሁ አድማጮች የዚህ የሁለተኛ ሳሙኤል ምዕራፍ 22 ጥናታችን በዚህው ላይ ያበቃል። በመቀጠል ደግሞ የምዕራፍ 23ን ትምህርት አብረን ጌታ በረዳን መጠን እንመለከታለን። ምዕራፍ 23 የዳዊት መጨረሻ ቃላት የዳዊት ታላላቅ ሰዎች ስም ዝርዝርን ይዟል። ድርገምላችሁ፣ እዚህ የምዕራፍ 23 አብይ ሐሳቡ የዳዊት የመጨረሻ ቃላትን መግለጽ፣ የዳዊት ታላላቅ ሰዎች ስም ዝርዝርንም እንዲው አካቶ መተንተን ነው። እስቲ ቁጥር 1ን እንመልከት። የዳዊትም የመጨረሻ ቃሉ ይህ ነው፣ ከፍ ከፍ የተደረገው በያዕቆብም አምላክ የተቀባው በእስራኤል ዘንድ መልካም ባለቅኔ የሆነ የእሴይ ልጅ የዳዊት ንግግር ይላል። ዳዊት በቤተልሔም የነበረ እሴይ የተባለ የአንድ ገበሬ ልጅ ነው። የገበሬ ልጅነቱን ዳዊት አያሳፍረውም። አስተዋላችሁ? የገበሬ ልጅ መሆኑ ዳዊትን አያሳፍረውም። እግዚአብሔር ግን ዳዊትን ከፍ ከፍ አደረገው፣ ከዓለም ታላላቅ ሰዎች ጎራም አስቀመጠው። ዳዊት በያዕቆብ አምላክ የተቀባ ነው። አስተዋላችሁ? ዳዊት በያዕቆብ አምላክ የተቀባ ነው። ያዕቆብን ለውጦ እስራኤል ማለትም የእግዚአብሔር ልዑል እንዲባል ያደረገው አምላክ አሁን ደግሞ ዳዊትንና ሁኔታዎቹን ሁሉ ለውጦ በዙፋን ላይ አስቀምጦታል። እንዴት አይነት አምላክ ነው! ዛሬም ወገኖቼ እኔና እናንተ ለእግዚአብሔር የማንመች የምንጎረብት ሸካራ ሕይወት ቢኖረንም እግዚአብሔር እኛነታችንን ለውጦ ለሱ ምቾች ያደርገናል። እግዚአብሔር ለዘላለም ይክበር ይመስገን። እኔና እናንተን ያዳነን ይኸው አምላክ ነው። እርሱ ለጋስ መልካምና ፈቃር ነው። ዳዊት መልካም ባለቅኔ ነበር፣ ሙዚቀኛ ነበር። ሙዚቃ ደርሷል፣ ሙዚቃ ተጫውቷል፣ ሙዚቃ መስማትን ይወዳል። በበኩሌ የሙዚቃ መሳሪያ መጫወት እኔ አልችልም። ምን ነው አበበ ትሉኝ ይሆናል። ሙዚቃን በመውደዴ ግን ከዳዊት ጋር የምጋራው ነገር ይኖረኛል። ዛሬ በየአብያተ ክርስቲያኑ የምንሰማቸው ዳንሶችና የሮክ ሙዚቃዎች ግን ያሳዝኑኛል። ውዝዋዜያቸው ሌላ ነው። አንዱ አንዱን ገላ እየመታ ይወዛወዛል፣ ሰማይ ደርሶ ይመለሳል። እንደ አንድ ቆንጆ ስፖርተኛ ቁጭ ብድግ እያለ ዝማሬን ካፉ እያወጣ ለእግዚአብሔር እሰግዳለሁ እግዚአብሔርንም አመልካለሁ ይላል። ላብ ስምት እያደረገው እግዚአብሔርን አመልካለሁ እያለ የሚጨፍረው እኔ በእውነት እግዚአብሔር ላብ ካላሰመጠህ በስተቀር አታመልከኝም እያለ በዱላ ያስፈራራው አልመሰለኝም። በመጀመሪያ ደረጃ እነዚህ ሰዎች እንዴት ወደ ቤተ ክርስቲያን መግባት እንደቻሉ እንኳ ጥያቄ ይፈጥርብኛል። ያም ሆነው ግን መልካም ዝማሬ ወይም ሙዚቃ በእውነተኛ አምልኮ ውስጥ ያለውን ድርሻ ግን መካድ አይቻልም። የእግዚአብሔር መንፈስ በእኔ ተናገረ፣ ቃሉም በአንደበቴ ላይ ነበረ ይላል። ሁለተኛ ሳሙኤል ምዕራፍ 23 ቁጥር 2ን ይመለከቷል። የእግዚአብሔር መንፈስ በዳዊት ላይ ነበር ወገኖቼ። መዝሙሮቹን መድረስ የቻለውም በዚህ ምክንያት ነበር። ጴጥሮስ ደግሞ የብሉይ ኪዳን ትንቢቶች የተጻፉት በዚህ መንገድ እንደነበር ይናገራል። ይህን በመጀመሪያ ወቁ። በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም። ትንቢት ከቶ በሰው ፈቃድ አልመጣምና፣ ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ ይላል። ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 20 እስከ 21 ያለውን ይመለከቷል። የእስራኤል ጠባቂ እንዲህ አለ፣ በሰው ላይ በጽድቅ የሚሰለጥን በእግዚአብሔርም ፍርሃት የሚነግስ ይላል። ሁለተኛ ሳሙኤል ምዕራፍ 23 ቁጥር 3ን መመልከት ይቻላል። ሁለተኛ ሳሙኤል ምዕራፍ 23 ቁጥር 3ን ተመልከቱ። ዛሬ በመንግስታት የሚወሰኑ ነገሮች ሁሉ በእግዚአብሔር ፍራት እንደማይደረጉ በእርግጠኝነት መናገር ይቻላል። የድምጽ ብልጫ ባላቸው ሰዎች ፍራት ነው የሚደረገው። እግዚአብሔር ደስ የሚሰኝበትን ነገር አደረግን አላደረግን ይህን ያለ ደንታ የሚሰጠን ጉዳይ አይደለም። ነገሮችን ሁሉ እግዚአብሔርን በመፍራት ብናደርግ ኖሮ ግን መልካም ይሆን ነበር። በእግዚአብሔር ፍራት አገር የሚያስተዳድሩ መሪዎች ያስፈልጉናል። እንደዚህ አይነት መሪዎችን እስክናገኝ ድረስ ግን ምዝበራና ሙስና የዕለት ተዕለት ጉዳዮች ይሆናሉ። እስቲ ቁጥር 4ን ደግሞ ላንብብላችሁ። እርሱ እንደ ማለዳ ብርሃን እንደ ፀሐይ አወጣጥ በጧትም ያለ ደመና እንደሚደምቅ ከዝናብ በኋላ ከምድር እንደሚበቅል ልምላሜ ይሆናል ይላል። ይህ ዳዊት ከተናገራቸው በጣም አስደናቂ ንግግሮች አንዱ ነው። ምናልባትም ሁለተኛ ሳሙኤል ምዕራፍ 7 ከመጽሐፍ ቅዱስ ታላላቅ ምዕራፎች አንዱ መሆኑን ታስታውሱ ይሆናል። እግዚአብሔር ከዳዊት ጋር ስላደረገው ኪዳን የምንመለከተው ከዚያ ምዕራፍ ነው። መጻዩ የክርስቶስ መንግስት የሚመሰረተው በዚህ ለዳዊት በተሰጠው ተስፋ ቃል ነው። በተስፋ ቃሉ መሰረት ከልጆቹ ባንዱ ለዘላለም የሚጸና መንግስት እንደሚመሰርት ተነግሮታል። መሲሁ የሚመጣው ከዳዊት ዘር መሆኑን እግዚአብሔር በግልጽ አመልክቷል። ለሔዋን በኤደን ገነት ተስፋ የተገባላትም ይኸው መሲህ እንደሚመጣ ነበር። ወዳጆቼ ለአብርሃም ለይስሐቅና ለያዕቆብም ስለዚህ አዳኝ መምጣት ተነግሯቸዋል። ሙሴ የተናገረለት ኢያሱም የመሰከረለት አዳኝ ነው። ለዳዊት የተገባለት ቃልም እርሱን የሚመለከት ተስፋ አለው። ቁጥር 5ን ልብ በሉ። በውኑ ቤቴ በእግዚአብሔር ዘንድ እንዲሁ አይደለምን? ከኔም ጋር በሁሉ ነገር ቅንና ጽኑ የሆነውን የዘላለም ቃል ኪዳን አድርጓል። መድኃኒቴንና ፈቃዴን ሁሉ ያበቅላል ይላል። በቀላል አነጋገር ስናስቀምጠው ዳዊት እኔም ሆንኩ ቤተሰቤ ይህን ያህል ስፍራ ወይም ክብር የለንም፣ የተደረገልኝን ሁሉ ያገኘሁት ከኔ ማንነት የተነሳ ሳይሆን ከእግዚአብሔር ማንነት የተነሳ ነው ማለቱ ነበር። እንደ ዳዊት ቢሆን ኖሮ ወገኖቼ እግዚአብሔር ከእርሱ ጋር ቃል ኪዳን አያደርግም ነበር። እንደ እኔና እንደ እናንተም ቢሆን ኖሮ ደህንነትን አናገኝም ነበር። ለደህንነት የሚያበቃ ምንም በጎ ነገር የለንም። በቃ ያም ሆኖ ግን እግዚአብሔር የዘላለም ቃል ኪዳን ከዳዊት ጋር አድርጓል። እግዚአብሔር ከእኛም ጋር እንዲሁ ወዳጆቼ የዘላለም ቃል ኪዳን አድርጓል። ጌታ የተመሰገነ ይሁን። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። እንዲህ ያለ ቃል ኪዳን ከእኛ ጋር እንዲያደርግ እግዚአብሔርን አልጠየቅነውም። ቃል ኪዳኑን ያደረገውም ከእኛ ማንነት የተነሳ አልነበረም። እኔና እናንተ ወዳጆቼ አስተያየታችንን ወይም የመሰለንን ሐሳብ እንድናቀርብ እንኳ አልተጠየቅንም። ቃል ኪዳኑን ያደረገው የዛሬ 2000 ዓመት ነበር። ምርጫውን ከፊታችን አቅርቧል። ብትፈልጉ ተቀበሉት፣ ባትፈልጉ ደግሞ ተውት ይለናል። ቃል ኪዳኑ ቅንና ጽኑ እንደሆነ ዳዊት ይናገራል። ወዳጆቼ በእግዚአብሔር ተስፋ ቃል ተደላድለን ማረፍ እንችላለን። ዳዊት መድኃኒቴ ይህ ነው ይላል። ዛሬ አድማጮቼ ለኑሯችሁና ለሕይወታችሁ ለቀጣዩ ምዕራፍ እርምጃችሁ መድኃኒታችሁ ያደረጋችሁት ነገር ምንድን ነው? እግዚአብሔር እያንዳንዳችንን ይባርክን። ከዚህ በመቀጠል ታላላቆቹን የዳዊት ሰዎችን ስም ዝርዝር እንመለከታለን። እስቲ ቁጥር 8ን ተመልከቱ። የዳዊት አያላን ስም ይህ ነው። የአለቆች አለቃ የሆነ ከናናዊው ኢያቡስቴ ነበረ። እርሱም ጦሩን አንስቶ 800 ያህል በአንድ ጊዜ ገደለ ይላል። በዚህ ክፍል የምንመለከተው ቀደም ብዬ እንደ ተናገርኩት የዳዊት ታላላቅ ሰዎችን ስም ዝርዝር ነው። እነዚህ ሰዎች ወደ ዳዊት የመጡት እርሱ በስደት በነበረበት ጊዜ እንደ ነበር ይታወሳል። ሳኦል ባሳደደው ጊዜ ዳዊት ተንከራታችና እንደ ቆቅ ተቅበዝባዥ ሆኖ ዘመናትን አሳልፏል። በዱርና በዋሻዎች መደበቅ ነበረበት። እንደ እርሱ ሁሉ የተሰደዱና ግራ የተጋቡ ሁሉ በርሱ ዙሪያ መሰባሰብ የጀመሩትም በዚህ ወቅት ነበር። ሳኦል ስላሳደዳቸው ወደ ዳዊት መጡ። ወደ እርሱ ከመጡት አንዳንዶቹ ደግሞ ዕዳ መክፈል ያልቻሉ ግራ የተጋቡና በነፍሳቸው ምሬት የነበረባቸው ናቸው። ሰዎች ወደ ክርስቶስ የሚመጡትም በዚህ ሁኔታ ነው። በአንድ ወቅት ተጨንቀውና ግራ ተጋብተው ይሆናል። ከሚጽፉልን ወይም ደግሞ ከሚጻፉልን ደብዳቤዎች መመልከት እንደሚቻለው እኔ ዘወትር እንደማነበው ማለቴ ነው፣ ብዙ ወጣት አመጸኞች በአንድ ወቅት የተጨነቁና ግራ የተጋቡ ነበሩ። የኃጢአትን ዕዳ ተሸክመው ወደ ክርስቶስ ሲመጡ ክርስቶስ ዕዳቸውን ይደመስሳል። ግራ የተጋባ ሕይወት በዚህን ጊዜ እየመራችሁ ትሆኑን? በእውነት ግራ የተጋባችሁና ደህንነትን ለማግኘት የምትፈልጉ ከሆነ አሁኑኑ ወደ ክርስቶስ እንድትመጡ ጋብዛችኋለሁ። የበደለኝነት ስሜታችሁን አውጥቱ። ሕይወታችሁን ኢየሱስ ክርስቶስ የእግዚአብሔር ልጅ በእረፍት ይሞላዋል። እያንዳንዳችን በክርስቶስ ኢየሱስ አምነን በዚህ አይነት መንገድ ነው ከብዙ አበሳና ስቃይ ያረፍ ነው። እግዚአብሔር ለዘላለም እየተመሰገነ ይሁን። እግዚአብሔር ስለዚህ ቃሉ ይክበር ይመስገን። ወዳጆቼ ጽፉልን ለምትወዱ የተለመደው አድራሻችን 1366 አዲስ አበባ ነው። ዛሬ እንደወትሮው ሁሉ በቴክኒክ ያገለገለን ወንድማችን ዓለማየሁ ዳዊት ነው። በትምህርቱ በኩል እስካሁን ድረስ ከእናንተ ጋር ቆየሁት። እኔ አበበ ከበደ ወርቄ ነኝ። ደህና አደሩ።
ምድርነት ብዛት እንዳገለግል ጌታ ሆይ ስጠኝ መንፈስን ዛሃት እስራቴን ቁርጥ ቀንበሬን ሰብረሃል ነፍሴ እንድታከብር ነጣውት ባርነት አበቃ ልጅ ነህ ብለኸኛል። ምድርም ቃል ኪዳን ያንተ አድርገኸኛል። እንደ ተቀበልኩት ምርት እንደ ቸርነት ብዛት እንዳገለገለ የደከመን ሁሉ በቃል እንድደግፍ አንቃኝ በማለዳ ክስክሰኝ ከእንክል ታማኝ ሎሌ አርገኝ ልብን የሚያሳርፍ እንደ ተቀበልኩት ምር እንደ ቸርነት ብዛት እንዳገለገለ ተቀበልኩት ምራት እንደ ቸርነት